ዘጠኙን የአውሮፕላኑን ሰራተኞች ጨምሮ ለ157 ሰዎች ልቀት ምክንያት ለሆነው የእሁዱ የኢትዮጵያ አየር መንገድ ቦይንግ 737 ማክስ 8 የመከስከስ አደጋ መንስኤ ፍለጋው ተያይዟል። ለመሆኑ የአደጋው መንስኤ ምንድነው? መልስ ፍለጋው ተጀምሯል እንዳልነው የበረራ እገዳው ምን አስከትሎት ይሆን? የዘመናዊውን አውሮፕላን የቴክኖሎጂ ጠባይ የበረራ አደጋዎችን መንስኤ ለመመርመር በታለመ ቅንብሩ የቦይንግ ታሪክ መለስ ብሎ በመቃኘት አሉላ ከበደ የበረራ ጥናት አዋቂ አነጋግሮ ተከታዩን አጠናቅሯል።
ድፍን ምዕት ዓመት በተጠጋው የሁሉም መጀመሪያ በሚመስል ታሪክ እንደደረደር ይህ የእሁዱን አደጋና እርሱን ተከትሎ የተከሰቱት ገና የምንደርስባቸው ጉዳዮች ሁሉ የቦይንግም ታሪክ አካል ይሆናሉ። እንደ አውሮፓውያን የዘመን አቆጣጠር በ1964 ተወጥኖ በ1967 ለመጀመሪያ ጊዜ የሰማዩን ግድግዳ የቀደደው ቦይንግ 737 እንደ አውሮፓውያን የዘመን አቆጣጠር በአሜሪካው ቱጃር የሳንቃ ነጋዴ ቦይንግ ኢ ዊሊያም በ1916 የተመሰረተው የቦይንግ የበረራ ቁሳቁስ ኩባንያ 6 ዋነኛ የመንገደኞች ማመላለሻ አውሮፕላን አይነቶች አንዱ ነው። በሚያዝያ 1967 ለመጀመሪያ ጊዜ የበረረው ቦይንግ 737-100 በአመቱ በየካቲት 1968 በሉፍታንዛ አየር መንገድ የመንገደኞች ማመላለሻ አገልግሎት ስራውን ጀመረ። ከዚያም ረጅሙ 737-200 ሚያዝያ 1968 ዓመተ ምህረት ተዋወቀ። ቦይንግ በ1980ዎቹ CFM 56 በተባለ በራሱ ዛቢያ በሚሽከረከር ማሽን የሚቀለጥፍ የጀት አውሮፕላን ሞተርና ተሻሽሎ ከተሰራ የአውሮፕላን ክንፍ ጋር የቦይንግ 737 ክላሲክ ሲሪስ በመባል የሚታወቁትን 737-300፣ 737-400 እና 737-500 በማከታተል አስተዋወቀ። ፕሮፌሰር ነባል ተናጂ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ የበረራ ጥናት አዋቂ ናቸው። ከትላንቱ ፕሬዝዳንት ትራምፕ የቦይንግ 737 ማክስ 8 እና 9 አውሮፕላኖች እንዳይበሩ ከተላለፈው ውሳኔና የአሜሪካው አቪዬሽን ባለስልጣን ትዕዛዝ እንደደረደረ አልቋቸው። ለመሆኑ ይህ ውሳኔ የአውሮፕላኑን ሁኔታና አደጋውን አስመልክቶ ምን የሚነግረን ይኖር ይሆን? የሁለቱን አውሮፕላኖች አደጋ ምስስል የሚያሳይ መረጃ ስናይ ውሳኔዎቹ ምክንያታዊ ናቸው ብዬ አምናለሁ ይላሉ።
According to the US and Canadian officials, there's additional information coming in from satellites that there are some similarities on what's going on. So the decisions made by both
የካናዳ ባለስልጣናት እንደሚሉት በሁለቱ አደጋዎች መካከል አንዳንድ መመሳሰል እንዳለ የሚጠቁሙ የሳተላይት መረጃዎች አሉ። ስለዚህ በዩናይትድ ስቴትስም በካናዳም የተወሰዱት ውሳኔዎች ትርጉም ያላቸው ይመስላሉ። በዚህ ተጨማሪ መረጃ ምክንያት አይሮፕላኑ መውረድ አለበት። አሁን አየር መንገዶች ተሳፋሪዎቻቸውን በአግባቡ ለማስተናገድና በተቻለ ፍጥነት ለማደላደል አበርትተው እየሰሩ ናቸው። ምክንያቱም በረራዎች ተሰርዘዋል። እንደምታውቀው ሳውዝ ዌስት አየር መንገድ በዩናይትድ ስቴትስ ግዙፉ አመላላሽ ነው። ከ750 አይሮፕላኖቻቸው 34ቱ እነዚህ ጀቶች ይመስሉኛል። ከአጭር ጊዜ ስንመለከተው መጠነኛ መረባበሽ ፈጥራል። ይሁን እንጂ ከአጠቃላዩ የአይሮፕላኖቹ ቁጥር አነስተኛ ቁጥር ያላቸው በመሆናቸው የታገዱት መንገደኞቻቸውን ፈጥነው ያደላድላሉ ብዬ አስባለሁ።
የአደጋውን መንስኤ ምንነት በተመለከተ ካንዳሽ ድምዳሜ ላይ ለመድረስ ጊዜው ገና መሆኑን የተናገሩት ፕሮፌሰር ተናጂ አዲሶቹ ዘመናዊ አውሮፕላኖች ይዘውት የመጡት ቴክኖሎጂ በተለይ በቦይንግ 737 ማክስ ላይ ለደረሱት ያልተጠበቁ አደጋዎች መንስኤ ሊሆን ይችል ይሆን በሚልም የተለየ ትኩረት እየሳበ ነው። በመልአትና በቅርበት ሊታይ ይገባዋል ነው የሚሉት።
The question which is related to that is that is there too much automation?
አይሮፕላኑ ላይ ራሱን በራሱ የሚመራው አሰራር የበዛ ነው ለሚለው ጥያቄ የኔ አስተያየት ራሱን በራሱ የሚመራው ቴክኖሎጂ የደህንነትን ዋስትና በማሳደግ ወጪን በመቀነስና የተሳፋሪውን ምቾት ከፍ በማድረጉ በኩል ሁነኛ ዋጋ ስለሚኖረው ከፍተኛ ጠቀሜታ አለው የሚል ነው።
ይበልጥ ተቃሚ የሚሆነው ግን የቴክኖሎጂውን ፍጥነት የሚመጥን ግንዛቤ በቀደመው የበረራ ጥበብ ክህሎት ላይ ማከል ዛሬ ላለንበት ይዞታ እጅግ አስፈላጊ ነው ሲሉም ይሞግታሉ።
Technology is moving so rapidly, particularly digital technology, that
technology, በተለይ ደግሞ ዲጂታል ቴክኖሎጂ እጅግ በቀለጠፈ ፍጥነት እያደገ በመሆኑ አብራሪዎች እርግጥ ነው ከፍተኛ ሙያዊ ብቃት ኖሯቸው ነው የሚበሩት። ለዚያም ከፍተኛ አክብሮት አለኝ። ይሁንና በሙያ ስልጠናቸው ወቅት ከቀሰሙት ልዩ ክህሎት በተጨማሪ የቴክኖሎጂ ስልጠናም ያገኙ ስራቸውን ይበልጥ በተቀላጠፈና ይበልጥም በተዋጣ መንገድ መስራት ይችላሉ ብዬ አምናለሁ። በመሆኑም ቴክኖሎጂውን ይቅር ማለት አንችልም።
የቴክኒክ እክል በአውሮፕላን ስሪት ወቅት በተፈጠሩ ችግሮች የሚከሰት አደጋ ወይም በአብራሪው ስህተት ሊመጣ የሚችለውን ጨምሮ ለአደጋ መንስኤ ሊሆኑ የሚችሉትን ከዚህ ካሁኑ ከኢትዮጵያ አየር መንገዱ አደጋ ጋር እንዴት ያዛምዱታል አልኳቸው። ፕሮፌሰር ተናጂ ያስረዳሉ።
There are obviously numerous factors that converge before an accident happens, but
የአውሮፕላን አደጋ ከመከሰቱ አስቀድሞ ያን አደጋ ሊያስከትሉ የሚችሉ በርካታ ምክንያቶች ተጣምረው ሊመጡ ይችላሉ። ይሁን እንጂ በተለይ የትኛው ነው የአደጋው መንስኤ የሚለውን ግን ምርመራው አሁን ባለንበት ደረጃ ላይ ሆነን ነጥለን መናገር አንችልም። አውሮፕላን ላይ በተገጠሙ መረጃ ለቃሚ መሳሪያዎች አማካኝነት እየተሰበሰበ ያለው የመረጃ መጠን ግን በእጅጉ አስደማሚ ነው። ብዙ ሰዎችን አሳፍሮ አየሩን የሚቀዝፈው አውሮፕላን ሳይሆን አንዳች የመረጃ አፍላቂ ማሽን የሚበር ነው የሚመስለው።
ይህን መረጃ አንድ የአውሮፕላን የመከስከስ አደጋ ከደረሰ በኋላ መንስኤውን ለማወቅ ብቻ ሳይሆን ከዚያ ለላቀ ዓላማም መጠቀም መቻል አለብን ነው የሚሉት ፕሮፌሰር ተናጂ።
So to be able to take the data that's coming in and to analyze not just from a diagnostic point of view.
ስለሆነም የተሰበሰበውን መረጃ የተባለው የአውሮፕላን አደጋ በምን ምክንያት ደረሰ የሚለውን ጥያቄ በወጉ ለመመለስ ብቻ ሳይሆን ቴክኖሎጂን ተጠቅመን ከወዲሁ ምን ሊከሰት ይችላል የሚለውን ለመተንበይና አልፎም ምን መደረግ አለበት የሚለውን የምንፈልገውን ውጤት ለማግኘት ጭምር ልንጠቀምበት እንችላለን። ባጭሩ ለተቆም የሚሞክረው በዚያ በራሪ አካል በአውሮፕላኑ በራሱ አማካኝነት የሚሰበሰበው መረጃ በርክቷል። የአውሮፕላኑ ሞተር ይሁን ቴክኖሎጂውን በመገልገል በጥልቀት በመመርመር ለምንና እንዴት የሚሉትን ጥያቄዎች ጨምሮ በአመላካችነት ልንጠቀም የምንችልበትን አሰራር መቅረጽ እንችላለን።
የዩናይትድ ስቴትስ አቪዬሽን ባለስልጣን በመጪው ወር ቦይንግ በዚህ አውሮፕላኑ ላይ የማሻሻያ ለውጦችን እንዲያደርግ ትዕዛዝ ስለመስጠቱ ጠየቋቸው።
Well, the aircraft manufacturer obviously is looking into not only what might have happened.
የአውሮፕላኑ ፈብራኪ ኩባንያ የአደጋውን መንስኤ ለማወቅና ምን አይነት ለውጦችና ማሻሻያዎች መደረግ እንዳለባቸው ለመወሰን ብቻ ሳይሆን የምርመራውን ውጤት ተከትለው የዲዛይን ወይ የንድፍ ለውጥ ማድረጋቸው አይቀርም። ለዚህም ተግተው በመስራት ላይ ናቸው። የብቃት ማረጋገጫ ሰነድ የሚሰጠው መንግስታዊው የቁጥጥር መስሪያ ቤትም ከነርሱ ጋር በቅርብ ክትትል በመስራት ላይ ነው። የመጨረሻው ወሳኝ ግን ምን እንደተፈጠረ፣ አደጋውን ያስከተለው ምንድነው ለሚለው ጥያቄ በቂ ምላሽ የሚሰጥ መረጃ መገኘቱ ነው። ለጊዜው ግን ያ መረጃ ከእጃችን አልገባም። ያየኸውን ሪፖርትን እየተመለከትኩት ነው።
የኢትዮጵያ አየር መንገድን ባለፈው አመት የጎበኙት ፕሮፌሰር ተናጂ ስለ ብቃቱም ይህን ይላሉ።
Well, yes, I was there during February of 2018 last year, and I visited the airline's head office and their operations, and I
ባለፈው አመት የካቲት እዚያው ሄጄ የአየር መንገዱን ዋና መስሪያ ቤትና ኦፕሬሽን ተመልክቻለሁ። የስልጠና ማዕከሉን ተዘዋውሬ ጎብኝቻለሁ። ባየሁት በእጅጉ ነው የተደመምኩት። እጅግ የዘመነ የስልጠና ማዕከል ምስለ በረራ መሳሪያዎች ብቻ ሳይሆን ባለሙያዎቻቸውም በጣም ብቁና እጅግ የተዋጣላቸው መሆናቸውን ተመልክቼ ከፍተኛ አድናቆትና ክብር አሳድረውብኛል። ኢትዮጵያ ባላት የሥራ አመራር ብቃትና የወደፊት የእድገት እቅድም ተደምሜያለሁ። እርግጥ ባጭር ጊዜ ሁኔታ ፈተና ሊገጥማቸው ይችላል። ለረጅሙ ጉዞ ግን በወጉ የተያዘና በብቃት የሚሠራ ተቋም ነው ያየሁት።
አድማጮች የምርመራ ሂደቶችና ሌሎች ተዛማጅ ጉዳዮች ተከታትለን ዘገባችንን እንቀጥላለን።